የተፈጥሮ አካባቢ ሳይንስና ህይወት ተከታዩ ዝግጅት ነው። ዩናይትድ ስቴትስ ግዙፍ እጅግ ውድ እጅግ ዘመናዊና የረቀቀም እንደሆነ የተነገረለትን ጄምስ ዌብ የጠፈር ቴሌስኮፕ ሰሞኑን ወደ ህዋ ልካለች። ቴሌስኮፑ እጅግ ለበዙና ለተወሳሰቡ የሰው ልጅ ጥያቄዎች መልስ የሚሆን ፍንጭ ያስገኛል ተብሎም ተስፋ ተጥሎበታል። ስለ ቴሌስኮፑና ስለ ፋይዳው ለመረዳት አጣሙ ሲዩም ወደ ናሳው ዶክተር ብሩክ ላቀው ስልክ መጥቶ ነበር። እንሆ
ስሜ ብሩክ ላቀው ነው። ናሳ ውስጥ ከ30 ዓመት በላይ ሰርቻለሁ ፕላኔታሪ ዲቪዥን ውስጥ። አሁን ደግሞ ከጥቂት ወራት በፊት ጡረታ ወጥቻለሁ። ሰው ብገን ያለኝ ማዕረግ አሁን ሲኒየር ፌሎ ነኝ። ናሳ ሲኒየር ፌሎ ስለሆንኩኝ ስብሰባዎችና ሚቲንጎች አቴንድ አደርጋለሁ። ከዛ በላይ ደግሞ የአንዳንድ የወደፊት ሚሽኖችን ሪቪው አደርጋለሁ።
እጅግ በጣም አመሰግናለሁ ዶክተር ብሩክ። እንግዲህ ከሰሞኑ ዩናይትድ ስቴትስ የጄምስ ዌብ ቴሌስኮፕን ወደ ጠፈር እንዳመጠቀች ተሰምቷል። ከዚህ በፊትም ሀብል የተሰኘ ቴሌስኮፕ ወደ ጠፈር በ1990ዎቹ ይመስለኛል በጎርጎሳውያኑ ዘመን እንዲመጥቅ ተደርጓል። እነዚህ ቴሌስኮፖች በመጀመሪያ ደረጃ እንዲመጥቁ የሚደረግበት ዋነኛው ዓላማው ምክንያቱ ምንድን ነው?
እንግዲህ ዋነኛው ዓላማው መቼም ሳይንስ ነው። እዚች ምድር ላይ ሰው እስከሆነ ድረስ፣ አእምሮ እስካለን ድረስ፣ ጭንቅላት እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው? ይሄ አካባቢያችን የምናየው ሁሉ ከየት ነው የመጣው? ፕላኔታችን እንዴት ነው ፀሐይን የምትዞሩ? ፀሐይንና ፕላኔቶቹ እንዴት ተፈጠሩ? ከዛ ደግሞ ፀሐያችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኘ? ይሄ ሁሉ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት። እና በጣም በርቀት እንዲያዩ ተደርጎ ዩኒቨርስን ያለንበትን ዩኒቨርስ ድንበሩን ጫፍን ለማየት ነው እንግዲህ ዋናው ሙከራ።
እንግዲህ ከዚህ በፊት የተላከ ሀብል የተባለ ቴሌስኮፕ አለ። ይሄ ባለበት ሁኔታ የአሁኑን የጄምስ ዌብ ቴሌስኮፕን መላክ አስፈላጊ የሚያደርገው ምንድን ነው? ቀደም ብሎ የነበረው ቴሌስኮፕ ስራውን አቁሟል ማለት ይሆን?
አይ አላቆመም። እንዲያውም የበፊቱ ቴሌስኮፕ የሀብል ቴሌስኮፕ ግኝት ነው ይሄኛውን እንድትሰራና እንዲመጥቅ የተደረገበት። የቀድሞ ሀብል ቴሌስኮፕ ያው እንደምታውቁት ከመሬት ቅርብ ሆኖ ነው የሚዞረው። ወደ 350-400 ኪሎ ሜትር ነው ከምድር። መነጽሩ ዋናው ቴሌስኮፕ መስታወቱ ተበላሽቶ ታስታውስ እንደሆነ አስትሮኖቶች ተልኮ ሁሉ አድሰውታል። ይሄኛው ሁለተኛው ግን በጣም ሩቅ ነው የሚሄደው። 1,000,000 ኪሎ ሜትር ርቀት ላይ ነው የሚሆነው። ስለዚህ እንደ ፕላኔት ፀሐይን ነው የሚዞረው እንጂ ምድራችንን አይዞርም። ስለዚህ ቢበላሽ ሰው ልኮ ማደስም አይቻልም። ስለዚህ ይሄ ነው ልዩነቱ። ዋናው ግን ሳይንሳቸው የሚቀጣጠል እንጂ አንዱ አንዱን አይተካም። እንደውም በአሁኑ አነጋገር የሚደማምር ነው ለማለት ይቻላል።
በየጊዜው በዜና አውታሮች አዳዲስ ቴሌስኮፖች መጠቁ እንዲመጥቁ ተደረጉ የሚሉ ዜናዎችን እንሰማለን። የእነዚህ ቴሌስኮፖች መምጠቅ በሰው ልጆች ህይወት ውስጥ የሚኖረው ፋይዳና ጥቅሙ ከምን ጋር ይያዛል?
ጊዜ ካለን ስለ አዲሱ ጄምስ ዌብ ስፔስ ቴሌስኮፕ ትንሽ አንዳንድ ተጨማሪ ኢንፎርሜሽኖች ለመስጠት፣ የመጀመሪያው ድሮ የተላከው ቴሌስኮፕ ዋናው መስተዋቱ ብርሃን የሚቀበለው መስተዋት ማለት ነው 2.5 ሜትር ነበር። ይሄኛው 6.5 ሜትር ነው። ስለዚህ በሰርፌስ ኤሪያ በማለት ከመቶ እጥፍ በላይ ፓወር አለው የአሁኑ ቴሌስኮፕ በዛ አንጻር ሲታይ። ሁለተኛው የድሮ ቴሌስኮፕ በአይናችን የምናያትን ብርሃን ነበር የሚያየው፣ ኦፕቲክስ ብቻ ነበረ። የአሁኑ ግን ከዛ ወደ ኢንፍራሬድ በአይን የማይታየው የሙቀት ጨረር ማለት ነው፣ በዛ ነው የሚያየው። ለምን? በጣም ጫፍ ጫፍ ዩኒቨርሳችን 13 ቢሊዮን ዓመት በፊት ሲመሰረት በዛን ጊዜ እንዴት ጨረር ወደ ማተር፣ እንዴት ጨረር ወደ ሃይድሮጂን እንደተቀየረ፣ ዳርክ ማተር የሚባለው ነገር እዛ ላይ ትልቅ ተጽዕኖ ነበረው የሚባል ስላለ ያንን ለማየት ቢግ ባንግ ነው እንግዲህ ዩኒቨርስ ጀምረ የሚባለው የ13 ቢሊዮን ዓመት በፊት የሆነውን ለማየት ነው። እንዴት ነው ጨረር ወደምንነካካው እንደ ብረት፣ እንደ እንጨት፣ እንደ ድንጋይ እንዴት ተቀየረ የሚለው ፈንዳሜንታል በጣም መሰረታዊ የሆነ ጥያቄ ለመመለስ ነው የሚላከው። እና አሁን ላቀረብከው ጥያቄ ምንድን ነው ጥቅሙ ከተባለ፣ አንደኛ $10 ቢሊዮን የወጣው ቴሌስኮፕ እንግዲህ ከዚህ በፊት ከተላኩ ቴሌስኮፖች ወይም ሚሽኖች በጠቅላላ ከፍተኛ ወጪ የተደረገበት እና ደግሞ በጣም የተወሳሰበ በጣም ኮምፕሌክስ የሆነ ቴሌስኮፕ ነው። እና ይህንን ግን ለማድረግ እዚህ ምድራችን ላይ ማአት እኮ ኢንጂነር ሰርቷል። ማአት አዳዲስ ወጣት ኢንጂነሮች ሰልጥነዋል በጣም በላቀ ቴክኖሎጂ ብዙ ሰዎች $10 billion ዝም ብሎ ተፈር ላይ አይደለም የተወረወረው የሰዎች ደሞዝ ነው የሆነው ተመልሶ በታክስም ወደ መንግስት ይመለሳል እና ከዛ በተለፈ ደግሞ ብዙ inventions በጣም complicated ስለሆነ በጣም አስቸጋሪ ስለሆነ ብዙ አዳዲስ inventions ተደርጓል ይሄንን ለመስራት እና እነዚህ ለወደፊት ጠፈር ላይ ትላልቅ ቴሌስኮፖች ወይም ወደ ማርስ የሚሄዱ ትልልቅ መንኮራኩሮች እዚህ ምድር ላይ ተመክተም እዛ ጠፈር ላይ መክተም እንደሚቻል ሁሉ የሚረዳ ነው ይሄ ቴሌስኮፕ የተላከው እና ብዙ ቴክኖሎጂ አዳዲስ ቴክኖሎጂዎች ለሰው ልጅ አትርፏል ማለት ነው።
ስለዚህ በአጠቃላይ የሰው ልጆች የጀመሩትን ምርምር አንድ እርምጃ የሚያራምድ ነው ማለት ይቻላል።
በጣም እንደው 10 ወይም 100 እርምጃ ወደፊት የሚያስኬድ ነው። በአሁኑ ሰዓት 1,000,000 ኪሎ ሜትር ነው የተባለው ሄዶም የሚያርፍበት ቦታ አሁን 60% ተጉዟል። ወደ 130,000 ኪሎ ሜትር ተጉዟል። ቀጥሎ ሳምንት እንደዚህ ይደርሳል ማለት ነው። እና ከዛ እንግዲህ ያው ሳይንስ ስራውን ይጀምራል።
እጅግ በጣም አመሰግናለሁ ዶክተር።
እኔም አመሰግናለሁ።